ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እምነት ጉዳይ በሃይማኖቱ ተከታዮች፣ በሃይማኖቱ መሪዎች፣ በሃይማኖት አባቶች መፈታት ያለበት እንጂ ከዛ ባለፈ ሌሎች ተግባራት ተገቢ እንዳልሆኑ ያንን ለማስገንዘብ ነው።
የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹን ድምፅ ነው የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የትላንቱ የደቡብ ክልል ውሳኔ ሕዝብ ውጤት ይፋ እየተደረገ ነው። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ጥር 30 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ ነው። እስከ ምሽቱ ቆንጅት ታየናት የዕለቱን ዜና የምታሰማን እስከ ምሽቱ አራት ሰዓት ድረስ አብረናችን ዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛው ኮሚሽነር ፊሊፖ ግራንዲ በኢትዮጵያ ስደተኞችንና ተፈናቃዮችን ጎብኝተዋል። ከትናንት በስቲያ እሁድ ኢትዮጵያ የገቡት የመንግስታቱ ድርጅት ከፍተኛው የስደተኞች ጉዳይ ኮሚሽነር ፊሊፖ ግራንዲ ከኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ጋር ተገናኝተው የተነጋገሩ ሲሆን ወደ ትግራይ ክልል መቀሌ ከተማ ተጉዘው በጦርነቱ ሳቢያ የተፈናቀሉ ቤተሰቦችን ጎብኝተዋል። በአማራ ክልል አለምዋች የስደተኞች መጠለያ ካምፕ ያሉ ኤርትራውያን ስደተኞችንም ጎብኝተዋል፣ አነጋግረዋል። ለሁለት ዓመታት በዘለቀው የሰሜን ኢትዮጵያው ጦርነት ኤርትራውያን ስደተኞች የተነጣጠረ ጥቃት ሲደርስባቸው የነበረ ሲሆን ባለፈው ታህሳስ የተባበሩት መንግስታት የስደተኞች ከፍተኛው ኮሚሽን ከሌሎች አጋሮቹ ጋር በመተባበር 7000 ኤርትራውያን ስደተኞችን ከምዕራብ ትግራይ ወደ አለምዋች ካምፕ ማዛወሩን ዘገባው አውስቷል። የሰሜን ኢትዮጵያን ጦርነት ለማስቆም ስምምነቱ ከተፈረመ ወዲህ የረድኤት ድርጅቶች በጦርነት ወደ ተጎዱት አካባቢዎች የበለጠ እርዳታ ለማጓጓዝ መቻላቸውን የስደተኞች ከፍተኛው ኮሚሽነር ግራንዲ በትዊተር ባወጡት ቃል ተናግረዋል። ወደ ትግራይ ክልል የሚገባው እርዳታ አቅርቦት የተሻሻለ ቢሆንም አሁንም ካለው ከባድ ችግር አንጻር በቂ አለመሆኑን አንድ የመንግስታቱ ድርጅት ሪፖርት አመልክቷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ማሊን እየጎበኙ ናቸው። ማሊ ወታደራዊ አቅሟን እንድታጠናክር ሩሲያ መርዳቷን ትቀጥላለች ሲሉ በማሊው ጉብኝት ላይ የሚገኙት የሩሲያው የውጭ ጉዳይ ሚኒስትር አጠንክረው ተናግረዋል። የውጭ ጉዳይ ሚኒስትሩ ዛሬ ማክሰኞ ከማሊ አቻቸው አብዱላሂ ዲዩፕ ጋር ሆነው ባካሄዱት ጋዜጣዊ ጉባኤ ሀገራቸው እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት ነሐሴ ወር ላይ ለማሊ በርካታ ተዋጊ ጀቶችና ሄሊኮፕተሮችን መስጠቷን አስታውሰው አሁንም ተጨማሪ ወታደራዊ ድጋፍ መስጠታችንን እንቀጥላለን ብለዋል። ለማሊ የሰጠነው የአውሮፕላን እርዳታ የጦር ሰራዊቷ የተደቀነውን የሽብርተኝነት አደጋ ለመደምሰስ የሚያስፈልገውን ወታደራዊ አቅም አጎልብቶለታል ሲሉ ላቭሮቭ ተናግረዋል። ፈረንሳይ ባለፈው ዓመት ማሊን ለቃ ከወጣች ወዲህ ሩሲያ ለምዕራብ አፍሪካዊቱ ሀገር የምትሰጠውን ወታደራዊ ድጋፍ ከፍ አድርጋ ቀጥላለች። የሞስኮና የባማኮ ግንኙነት እየጠበቀ መምጣቱ ታዲያ ምዕራባውያን ሀገሮችን አሳስቧል። በአሁኑ ወቅት ከሰሃራ በታች የሚገኘው የአፍሪካ አካባቢ አዲሱ የሁከት ተጠቃሚ እስላማዊ ጽንፈኝነት መፈልፈያ ሆኗል ሲል የተባበሩት መንግስታት ድርጅት ያወጣው አንድ አዲስ ሪፖርት ተናገረ። የመንግስታቱ ድርጅት የዓለም አቀፍ ልማት ፕሮግራም ዩኤንዲፒ ዛሬ ማክሰኞ ባወጣው ሪፖርቱ በዛ አፍሪካ አካባቢ ሰዎች ጽንፈኛ እስላማዊነትን የሚቀላቀሉት በአመዛኙ ከሃይማኖታዊ ይልቅ በኢኮኖሚያዊ ምክንያት እንደሆነ ሪፖርቱ አመልክቷል። የመንግስታቱ ድርጅት አዲስ ሪፖርት እንዳለው እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት በወጣው የቀደመ ሪፖርት ላይ ከሚታዩት አሃዞች ጋር ሲነጻጸር 92% ተመልማይ ጽንፈኛ ቡድኖችን የተቀላቀለው ባለበት የከፋ ድህነት ምክንያት የተሻለ መተዳደሪያ አገኛለሁ በማለት ነው። የኮቪድ-19 ወረርሽኝ፣ የዋጋ ንረትና የአየር ንብረት ለውጥ በበርካታ አፍሪካውያን የኑሮ መተዳደሪያ ላይ ከባድ ጫና ማሳደሩን ሪፖርቱ አያይዞ አውስቷል። አስከትሎም ሃይማኖታዊ በሆኑ ምክንያቶች ጽንፈኛ ቡድኖችን የሚቀላቀሉ ሰዎች ቁጥር በ57% መቀነሱን ሪፖርቱ ጠቁሟል። የተባበሩት መንግስታት ድርጅቱ የዓለም አቀፍ ልማት ፕሮግራም ለዚህ ሪፖርቱ ሶማሊያ፣ ሱዳን፣ ናይጄሪያ፣ ማሊ፣ ቻድ፣ ኒጀር፣ ቡርኪና ፋሶ እና ካሜሩን ውስጥ ቁጥራቸው ወደ 2200 የሚደርስ ሰዎችን አነጋግሯል። ከመካከላቸው ከ1100 የሚበልጡቱ በፍላጎት ወይም ተገደው ኃይል ተጠቃሚ ጽንፈኛ ቡድኖችን የተቀላቀሉ የቀድሞ አባላት መሆናቸው ተጠቁመዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንት ሰኞ ቱርክና ሶሪያ ውስጥ በደረሱት ከባድ የመሬት ነውጦች የሞቱት ሰዎች ቁጥር ከ5000 ያለፈ ሲሆን ዛሬ የእርዳታ ሰራተኞች በፈራረሱት ህንጻዎች ስር መውጫ ያጡ ሰዎችን ለመፈለግ ተሰማርተዋል። ትናንት ሌሊቱን በአካባቢው እጅግ ከባድ ቅዝቃዜ የነበረ ሲሆን ዛሬም በሁለቱ ሀገሮች አዋሳኝ አካባቢዎች በነውጥ ኃይል መለኪያው ሪክተር ስኬል ላይ 4 ያስመዘገቡ በርካታ ርዕደቶች አካባቢውን አናውጠውት እንደነበረ ተዘግበዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም መስሪያ ቤታቸው የሕክምና ቁሳቁስ እርዳታ የጫኑ አውሮፕላኖችን ወደ ሁለቱም ሀገሮች እንደሚልክ አስታውቀዋል። የቱርክ የአደጋ ጊዜ ስራ አመራር መስሪያ ቤት በርዕደ መሬቱ ወደ ተጎዱ አካባቢዎች በየብስና በአየር እርዳታ ሰጪ ሰራተኞችንና አቅርቦቶችን በማጓጓዝ ላይ መሆኑን አስታውቋል። ዛሬ የቱርክ ባለስልጣናት እንዳስታወቁት በመሬት ርዕደቱ ቢያንስ 3419 ሰዎች ሲሞቱ ሌሎች ከ15000 የሚበልጡ ሰዎች ቆስለዋል። ከፈራረሱት ህንጻዎች ስር ከ7800 በላይ ሰዎች በህይወት ለማውጣት የተቻለ ሲሆን ቢያንስ 6200 ህንጻዎች እንደፈራረሱ የቱርክ ባለስልጣናት አመልክተዋል። ሶሪያ በበኩሏ በርዕደ መሬቱ ቢያንስ 1602 ሰዎች መሞታቸውንና 3500 ሰዎች መቁሰላቸውን ነው ያስታወቀችው። በመጨረሻም የዩክሬን የመከላከያ ሚኒስትር ኦሌክሲ ሬዝኒኮቭ ጦርነት ውስጥም ያለን ቢሆን የለውጥ እርምጃችን ይቀጥላል ሲሉ ተናገሩ። የመከላከያ ሚኒስትሩ ይህን የተናገሩት ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ሲሆን የመንግስት ባለስልጣናት በተከታታይ ስራቸውን እየለቀቁ አሊያም እየተባረሩ ባሉበትና እሳቸውም ከቦታቸው መነሳታቸው ነው እየተባለ በሚወራበት በዚሁ ወቅት መሆኑ ነው። የመከላከያ ሚኒስትሩ ወደ ሌላ ቦታ ይዛወራሉ በማለት የተናገሩት አንድ የፓርላማ አባል ሲሆኑ የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ ግን በዚህ ጉዳይ ላይ በይፋ የሰጡት አስተያየት የለም። ትናንትና ዜሌንስኪ በሰጡት ቃል መንግስታችን ወታደራዊ ተሞክሮ ያላቸውን ኃላፊዎች መሾምን ጨምሮ አስተዳደራችንን ለማጠናከር መስራቱን ይቀጥላል ብለዋል። የመከላከያ ሚኒስትሩ ስራቸውን የመልቀቅ ሐሳብ እንደሌላቸው አስታውቀዋል። የሚሆነውን የሚወስኑት ፕሬዝደንቱ ናቸው ሲሉም አክለዋል። የዩክሬን ኃይሎች የአቅርቦቶች ዘርፍ ኃላፊ የነበሩት ምክትል የመከላከያ ሚኒስትሩ ቪያቼስላቭ ሻፓቮሎቭ ባለፈው ጥር ወር ስልጣናቸውን መልቀቃቸው የሚታወስ ነው። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ትናንት ሰኞ በሰጡት ቃል የዩክሬኑ ጦርነት እየተባባሰ ከሄደ ዓለማችን ወደ ተስፋፋ ጦርነት ማምራቷ ነው የሚል ስጋት እንዳለባቸው ተናገሩ። ጉቴሬዥ ይህንን ያሉት በኒውዮርክ ለዲፕሎማቶች ባደረጉት ንግግር ሲሆን በእንቅልፍ ልባችን ሳይሆን አይናችንን ገልጠን ወደ ተስፋፋ ጦርነት እያመራን መሆናችን ያስፈራኛል ሲሉ ስጋታቸውን ገልጠዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን እስከ ምሽቱ አራት ሰዓት ስርጭታችን ይቀጥላል። ማክሰኞ ጥር 30/2015 ነው ዕለቱ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ብላንድራዴ ነው። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የድረገጽና ማኅበራዊ ትስስር ገጾቻችን አሰናጇ አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪውም ደግሞ ጃን ድራይደን ነው። እንዳልኩት እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። አሁን በቀጥታ ወደ ዕለቱ አብይ ርዕስ። ከሰሞንኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወቅታዊ ሁኔታ ጋር በተያያዘ በኦሮሚያ ክልል በተለያዩ አካባቢዎች የሰብአዊ መብቶች ጥሰቶች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ጉባኤ አስታወቀ። ኢሰመጉ በክልሉ ተፈጽመዋል ካላቸው የሰብአዊ መብት ጥሰቶች መካከል በሻሸመኔ ከተማ ከመንግስት የጸጥታ አካላት በተተኮሱ ጥይቶች የሰው ሕይወት ማለፉን በመረጃዎች አረጋግጫለሁ ነው ያለው። ይሁን እንጂ በአጠቃላይ ስለደረሰው የጉዳት መጠን አልገለጠም። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹ ለአሜሪካ ድምፅ በሰጡት አስተያየት ተጨማሪ ምርመራ በማድረግ ስለ ጉዳት መጠኑ ይፋ እንደሚያደርጉም ተናግረዋል። በተያያዘ በቅዱስ ሲኖዶስ ጥሪ መሰረት በኦርቶዶክስ እምነት ተከታዮች ዘንድ ትላንት የተጀመረው ጥቁር ልብስ የመልበስ ተግባር ዛሬም የአዲስ አበባ ከተማን ጨምሮ በሌሎች ከተሞች የሚቀጥል ሲሆን ኢሰመጉ በዛሬው መግለጫው ከልብሱ ጋር በተያያዘ በአንዳንድ አካባቢዎች ምዕመናን እስራትና እንግልት እንዲሁም ወከባ እየደረሰባቸው ነው ሲል ከሷል። በመግለጫው ዙሪያ እስካሁን ከመንግስት የተሰጠ ምላሽ የለም። በሌላ በኩል በቤተ ክርስቲያኗ የተፈጠረው ችግር ከእልህና ከስሜት ውጪ በሆነ መልኩ በአማኞች መሪነት መፈታት አለበት ሲሉ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናግረዋል። ለዝርዝሩ ኬኔዲ አባተ።
ኢሰመጉ ዛሬ ጥር 30/2015 ዓ.ም ባወጣው መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካለው ችግር ጋር በተያያዘ የተፈጠሩ ባላቸው ግጭቶች በዋናነት በኦሮሚያ ክልል በተለያዩ አካባቢዎች የሰብአዊ መብቶች ጥሰቶች ተፈጽመዋል ብሏል። ስለ መግለጫው ማብራሪያ የሰጡን የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ ተቋሙ ባሰባሰበው መረጃ በመንግስት የጸጥታ ኃይሎች ተፈጸመ ስላለው የመብት ጥሰት ተከታዩን ብለዋል።
14/2015 በቅዱስ ሲኖዶሱ እውቅና ያልተሰጣቸው ሶስት ሊቃነ ጳጳሳት እና 26 ኤጲስቆጶሳትን እንግዲህ በተለያዩ ቦታዎች ላይ ለመሾም በሚደረግ ጥረት ማህበረሰቡ ማለት ምዕመኑ ተገቢ አይደለም በማለቱ ያንን ተከትሎ ብዙ መዋከቦች፣ እስሮች፣ ድብደባዎች በምዕመኑም ላይ እንደዚሁም ደግሞ በአገልጋዮች ላይ እየደረሰ እንዳለ ተገንዝበናል። ስለዚህ ይህ ተገቢ እንዳልሆነ ለመግለጽ ነው መግለጫውን ያወጣ ነው። ምክንያቱም የእምነት ጉዳይ በሃይማኖቱ ተከታዮች፣ በሃይማኖቱ መሪዎች፣ በሃይማኖት አባቶች መፈታት ያለበት እንጂ ከዛ ባለፈ ሌሎች ተግባራት ተገቢ እንዳልሆኑ ያንን ለማስገንዘብ ነው።
የሰብአዊ መብት ጥሰቱ ጎልቶ በታየበት በሻሸመኔ ከተማ ከመንግስት የጸጥታ አካላት በተተኮሱ ጥይቶች የሰዎች ሕይወት ማለፉን፣ የአካል ጉዳት መድረሱን እንዲሁም በያቤሎ አካባቢ በቤተ ክርስቲያኒቱ አገልጋዮች ላይ ጭምር እስራት፣ ማዋከብ እና ድብደባ መፈጸሙን በመረጃዎች እንዳረጋገጠ ኢሰመጉ በመግለጫው አመልክቷል። አካሄዱን በተቃወሙ የእምነቱ ተከታዮች ላይም ድብደባዎች እንዲሁም ቤት ሰብሮ በመግባት ጭምር የሕግ ስነ ስርዓትን ያልተከተሉ እስራቶች እንደተፈጸሙና በርካታ ቁጥር ያላቸው ሰዎችም በብዛት እየታሰሩ መሆኑንም የገለጸው ኢሰመጉ ነገር ግን ስለደረሰው አጠቃላይ ጉዳት በቁጥር አልገለጸም። የጉዳት መጠኑን በተመለከተ ላነሳንላቸው ጥያቄ አቶ ተስፋዬ ምላሽ ሰጥተውናል።
ጉዳት የደረሰባቸው ይህንን ያህል ቁጥር የሚለውን መግለጽ ያልቻል ነው። ምክንያቱም ምርመራ ማድረግ አለብን እና ከተለያዩ አባሎቻችን በአካባቢው ካሉ ከፍተኛ ድርጅት ጋር አብረው ከሚሰሩ አካላት የምንሰማቸው የተለያዩ ቁጥሮች ከመሆናቸው የተነሳ ስፔሲፊክ የሆነውን ፊገር ማስቀመጥ አልቻለም። በመሰረቱ የሰብአዊ መብት ጉዳይ የቁጥር ጉዳይ አይደለም። ለእኛ ቁጥሩ መጨመሩ የበለጠ ጉዳቱን ያጎለዋል እንጂ አንድም ሰው ሰብአዊ መብቱ ሊጣስ አይገባም። በእምነቱ ምክንያት፣ በአስተሳሰቡ ምክንያት እንግዲህ ያገኘነውን መረጃ
በተያያዘ ሁሉም ምእመናን በጾመነነዌ 3 ቀናት ጥቁር ልብስ በመልበስ በጸሎት መርሃ ግብሩ እንዲሳተፉ ሲል ሲኖዶስ መልእክት ማስተላለፉን ተከትሎ በኦርቶዶክስ እምነት ተከታዮች ዘንድ ትናንት የተጀመረው ጥቁር ልብስ የመልበስ ተግባር ዛሬም አዲስ አበባ ከተማን ጨምሮ በሌሎችም ከተሞች በብዛት ተስተውሏል። ይሁን እንጂ በአንዳንድ የመንግስት ተቋማት ጥቁር ልብስ በለበሱ ምእመናን ላይ እንግልቶች እየደረሱ ስለመሆናቸው በማህበራዊ መገናኛ ብዙሃን የሚንሸራሸሩ መረጃዎች ያሳያሉ። ይህን ጉዳይ ለማጣራት አስተያየታቸውን የጠየቅናቸው አንዳንድ ግለሰቦች ወከባና እንግልት መኖሩን ቢነግሩንም ድምጻቸው እየተቀዳ አስተያየት ለመስጠት ግን ፈቃደኛ አልሆኑም። ይሰመጉም በዛሬው መግለጫው ከቅዱስ ሲኖዶሱ በተላለፈ መልእክት መሰረት ጥቁር ልብስ የለበሱ ሰዎች በአንዳንድ አካባቢዎች እስራት፣ እንግልትና መዋከብ እየተፈጸመባቸው እንደሆነ ተረድቻለሁ ብሏል። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ
አንዳንድ ቦታዎች ላይ ምንድነው የመንግስት አካላትም በማስታወቂያ እስከ መግለጽ ድረስ ማለት በመስሪያ ቤታቸው በሮች ላይ ማስታወቂያ የመለጠፍ አይነት ሁኔታዎች መልበስ ተገቢ እንዳልሆነ እና ዲስካሬጅ ለማድረግ እየተሞከሩ ያሉ ሁኔታዎችን ተረድተናል አንዳንድ ቦታዎች ላይ። ስለዚህ ይህንን ተገቢ አይደለም ለማለት ነው። ምክንያቱም በየትኛውም የእምነት ተቋምም ይሁን በየትኛው ድርጅት ውስጥ ድርጅቱ ያመነበትን ነገር ማድረግ አለበት። የሌላውን የሰብአዊ መብት ጥሰት እስካላስከተለ ድረስ ልብስ ልበሱ ስለተባለ ምእመኑ ያንን ተቀብሎ ጥቁር ልብስ መልበሱ ሊያስወግዘው ወይም ደግሞ ሌላ እርምጃ ሊያስወስድበት የሚገባ ነው ብለን አናምንም። ተገቢነት የለውም።
በቤተ ክርስቲያኗ የተፈጠረው ችግር እየተባባሰ መሄዱ እየተገለጸ ባለበት በዚህ ወቅት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በደቡብ ወሎ ጉብኝት ላይ እያሉ በሰጡት አስተያየት ችግሩ ከእልህና ከስሜት ውጭ በሆነ መልኩ በአማኞች መሪነት መፈታት እንዳለበት መናገራቸውን የአማራ ሚዲያ ኮርፖሬሽን ዘገባ ያመለክታል።
ከኦርቶዶክስ ሃይማኖት ጋራ በተያያዘ የተነሳውን ጉዳይ በጥንቃቄ ኃላፊነት በተሞላበት ሁኔታ ተደማምጦ ከእልህና ከስሜት ወጥተን በአማኞች መሪነት የሚፈታበትን ሁኔታ መከተልና እውን ማድረግ ያስፈልጋል። በአማኞቹ ጽናት፣ በአባቶች ጥበብና በአባቶች ጸጋ፣ በሌሎች ባለድርሻ አካላት አውንታዊ ድጋፍ የቀድሞዋ ኦርቶዶክስ አንድነቷን ጠብቃ የምትቀጥልበትን ሁኔታ እውን ማድረግ ያስፈልጋል።
ከቤተ ክርስቲያኗ ወቅታዊ ጉዳዮች ጋር በተያያዘ ያሉ ጉዳዮች ጎልተው የታዩበት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከክልሉ መገናኛ ብዙሃን ኦቢኤን ጋር ባደረጉት ረዘም ያለ ቃለ መጠይቅ ስለ ጉዳዩ በቀጥታ አላነሱም። ይሁንና ርዕሰ መስተዳድሩ ትናንት በተሰራጨው በዚሁ ቃለ መጠይቃቸው ላይ
ካምቦ ዓለም የሚከፈለው መስዋዕትነት ከፍሎ ኢትዮጵያ ማስቀጠል ግን መብቶች ጥያቄዎች እንዳይነሱ የብሔር ጭምብል ላው ላይ የታሰረ የሃይማኖት ጭምብል ላው ላይ የተሸፈነ የሚደረግ ጨዋታ መጨረሻው ጥፋት ነው። ጥላቻ ደግሞ አደገኛ ነው። አማራን የሚጠላ ሰው ራሱ ነው የሚጠላው። ትግራይን የሚጠላ ሰው ራሱ ነው የሚጠላው። ኦሮሞን የሚጠላ ሰው ራሱ ነው የሚጠላው። ግን አንድ ነገር ማረጋግጥላችሁ፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ህልሞቿን ታሳካለች፣ ኢትዮጵያ የሚፈለገው ደረጃ ላይ ትደርሳለች። አንድነት፣ እኩልነት፣ ወንድማማችነት ይረጋገጣል። ከዚህ ወደኋላ ሊመልሳት የሚችል አንድም ምድራዊ ኃይል የለም።
ምንም እንኳን ጠቅላይ ሚኒስትር አብይ መንግስታቸው በቤተ ክርስቲያኗ ጉዳይ ላይ ገለልተኛ መሆኑን ቢገልጹም ቤተ ክርስቲያኗ በበኩሏ መንግስት በህገ ወጥነት የፈረጅኩትን አካል እየደገፈ ነው ስትል ትከሳለች። የኢትዮጵያ ሰብአዊ መብቶች ጉባኤ በዛሬው መግለጫው የቤተ ክርስቲያኗ ቅዱስ ሲኖዶስ እውቅና ያልሰጣቸው አዲስ የተሾሙ ኤጲስቆጶሳት ወደ አብያተ ክርስቲያናት ሲገቡ በመንግስት የጸጥታ አካላት ጭምር ታጅበው ነበር ብሏል። የኢሰመጉን መግለጫ በተመለከተ ከመንግስት በኩል እስካሁን በይፋ የተሰጠ ላሽ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን በወቅታዊ ጉዳዮች ላይ ላተኩረው ዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። የአትላንቱ የደቡብ ክልል ህዝብ ውሳኔ ውጤት ይፋ እየተደረገ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ያስፈጸመው በደቡብ ክልል በሚገኙ 6 ዞኖችና 5 ልዩ ወረዳዎች ውሳኔ ህዝብ ጊዜያዊ ውጤት በምርጫ ጣቢያዎች ይፋ እየተደረገ ነው። ከተወሰኑ ጉድለቶችና የህግ ጥሰቶች በስተቀር ምርጫው በሰላም መጠናቀቁን የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከአርባ ምንጭ ከተማ ተገኝተው በሰጡት መግለጫ አረጋግጠዋል። በስፍራው የሚገኘው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
በደቡብ ክልል ስር በሚገኙ ትናንት ውሳኔ ህዝብ በተካሄደባቸው በኮንሶ፣ በደቡብ ኦሞ፣ በወላይታ፣ በጋሞ፣ በገዲዮ፣ በጎፋ ዞኖችና በቡርጂ፣ በባስኬቶ፣ በአሌም፣ በአማሮና በደራሸ ልዩ ወረዳዎች በተቋቋሙ ምርጫ ጣቢያዎች የተሰጠ ድምፅ ውጤት ዛሬ ሲለጠፍ መዋሉን ምርጫ ቦርድ ገልጿል። በአርባ ምንጭ ከተማ ምርጫ ጣቢያዎችም ጊዜያዊ ውጤት መለጠፉን ቪኦኤ ተመልክቷል። በመራጭነት ተመዝግበው ድምፃቸውን ከሰጡ ውስጥ በአርባ ምንጭ ከተማ የእድገት በር ቀበሌ ነዋሪ ብሩክ ተሰማ አንዱ ነው።
ያው በዚህ በምርጫ ሂደት ውስጥ የድምፀ ውሳኔው የህዝብ ድምፅ ትላንትና ሲሰጥ ውሏል። ትላንትና ደግሞ ከዚህ በፊት ስንጠብቀው የነበረውን ትላንትና ድምፃችንን መስጠት ችለናል። ትላንትና ድምፃችንን ስንሰጥ በደስታ በነቂስ ወጥተን በሌሊት ወጥተን ድምፃችንን እየሰጠን ነበር። በጊዜ ነው ድምፃችንን ስንሰጥ ነበረው። ከዛ ውጭ ደግሞ ዛሬ መተን ጠዋት ውጤታችንን የተለጠፈውን እያየን ነበር። ውጤቱ በጣም የሚያስደስት በጣም የሚያኮራ ውጤት አግኝተናል። ፍላጎታችንን ደግሞ በድምጻችን አሳውቀናል። በእኛ ጣቢያ 1049 የእርግብ ላይ ስጥል የደቡብ ኢትዮጵያን ክልል ምስረታ እርግብ ያንን ስጥል ጎጆ ላይ ደግሞ 34 ሰው ጥሏል።
ዘመን ጥበቡ በውሃ ምንጭ ምርጫ ጣቢያ ድምጽ ሰጥቷል።
በጥሩ ሁኔታ ውጤቱን ያየን ነው። ውጤቱም ቆንጆ ነው። በየቦታዎቹ ያሉት ነገሮቹ በጣም ቆንጆ ናቸው። በጣም ፍጹም ሰላማዊ በሆነ መንገድ ምርጫው ተጠናቆ አው ውጤት የተገለጸ ይገኛል ማለት ነው። ጊዜያዊ ውጤት በየምርጫ ጣቢያዎቹ የተገለጸ ይገኛል ማለት ነው።
ሌላዋ አስተያየት ሰጪ ትግስት ያፖ ነች።
በጣም አሪፍ ነበረ። ትናንትና ያው የምንፈልገውን ድምጽ ሰጥተናል። ዛሬ ውጤት ለማየት መተን ነበርና በጣም አሪፍ ውጤት ነው። ያው ክልል ለመሆን በቂ ነው ብዬ ነው የማስበው። እና ማለት አሪፍ ነው ያገኘነው ነገር ልክ እንደመረጥ ነው የሆነልን እና ደስ ብሎኛል እኔ በበኩሌ።
አሁን አንቺ እናንተ የመረጣችሁት ድምፅ ክልል የሚያስመሰርት ከሆነ ወይም ለዛ እድል የሚፈጥር ከሆነ ምን ያመጣልኛል ብለሽ ትጠብቂያለሽ?
አሁን ለምሳሌ እኔ ስራ አጥ ነኝ። ብዙ የስራ አድቫንቴጆች ይኖራሉ ብዬ አስባለሁ። ለተለያዩ ሰዎች ብዙ የስራ እድሎችን ይከፍታል። እናም ጥሩ ነገር ያለው ይመስለኝ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ውሳኔ ህዝቡ ከተወሰኑ ግድፈቶች ውጪ በሰላም መጠናቀቁን አስታውቀዋል። ለአካል መጠን ያልደረሱ በመራጭነት መቅረባቸው፣ የአስተዳደር አካላት የህግ ጥሰት፣ በሐሰት መታወቂያ ለመምረጥ መሞከር፣ የጸጥታ ኃይሎች በምርጫ ጣቢያዎች ተጠግተው መገኘት፣ በከባድ አውሎ ንፋስ የድንኳን መውደቅና የድምፅ መስጠት ሂደት መቋረጡ የተፈጠሩ ችግሮች ናቸው ሲሉ ዘርዝሯቸዋል። ይሁንና ምርጫ ቦርዱ የእርምት እርምጃዎችን በመውሰዱ ድምፅ መሰጠቱን ተናግሯል። ወይዘሪት ብርቱካን ከፍተኛ ችግር ተፈጥሮባቸው ነበር ያሏቸውን ጣቢያዎች ገልጿል።
በሶዶ ዙሪያ ማዕከል ወረዛ ላሾ የሚባል ቀበሌ ወረዛ ላሾ ምርጫ ጣቢያ ላይ፣ በሳውላ ማዕከል ኩስቲ ቀበሌ ምርጫ ጣቢያ ኩስቲ 3 ላይ፣ በአርባ ምንጭ ማዕከል ውሃ ምንጭ ቀበሌ የት ነበርሽ ለምትባል ምርጫ ጣቢያ ላይ፣ በሰላም በር ማዕከል ዶማ ቀበሌ ምርጫ ጣቢያ ወማለ ምትባል ላይ፣ በአጠቃላይ 4 ምርጫ ጣቢያዎች ላይ በተጨባጭ የአካለ መጠን ያላደረሱ ዜጎች ሊመርጡ ሲሞክሩ ሪፖርት ተደርጎልን ወዲያውኑ እርምጃ ወስደናል። ማለትም እንዳይመርጡ ተደርገዋል።
የጸጥታ ሁኔታ አስመልክቶ የከፋ ችግር እንዳልገጠማቸው ገልጸው ይልቁንስ የቁሳቁስ ጉድለት እንደተፈጠረም ተናግሯል።
በሶስት ምርጫ ጣቢያዎች የማህተም መርገጫ የምንለው፣ በሶስት ምርጫ ጣቢያዎች ደግሞ የመራጭነት ማረጋገጫ ቀለም፣ በሁለት ጣቢያዎች ላይ ማሸጊያና ማሸጊያ ቅጽ ወይም ቃለ ጉባኤ መያዣ ቅጽ፣ በ35 ጣቢያዎች ደግሞ የተለያየ ቁጥር ያላቸው የድምፅ መስጫ ወረቀቶች ጉድለት እንዳሉ አረጋግጠን ሪፖርት ደርሰው ሁሉም ችግሮች በሰዓቱ መፍትሄ እንዲያገኙ አድርገናል።
ከብሔራዊ ምርጫ ቦርድ አስፈጻሚዎች ውጪ አንድ መራጭ እንኳን ዝር ያላለበት አንድ የምርጫ ጣቢያም እንደነበረም አልሸሸጉም።
3771 ምርጫ ጣቢያዎች ላይ ስናስመርጥ ውለናል። በአንዷ ምርጫ ጣቢያ ላይ ግን የተመዘገቡት ከአስፈጻሚዎቹ በስተቀር መራጮች በሙሉ ወጥተው አልመረጡም። ይህም በጉርጂ ልዩ ወረዳ በጉርጂ ማዕከል ዲሊዮ ቀበሌ ዲሊዮ ምርጫ ጣቢያ የምትባል ቦታ ላይ ነች። ስለዚህ ይህን ለማጣራት ሞክረናል። ቀኑን ሙሉ መራጮች ለምን እንዳልመጡ ለማወቅና የምርጫው ሂደት እንዲቀጥል ለማድረግ የተገለጸልን ነገር ምንድን ነው? በዛ ጣቢያ የተመዘገቡ መራጮች አስተዳደሩ ያለንን በቀበሌ ውስጥ ያለ የአስተዳደራዊ ችግርና ጥያቄ ስላልፈታልን መተን መሳተፍ አንፈልግም በማለት ሀሳባቸውን ገልጸዋል። አስተዳደሩ ከነሱ ጋር ውይይት ሊያደርግ እንደሞከረ ለማወቅ ተችሏል።
በክልሉ በ83 ምርጫ ጣቢያዎች ሁለት አይነት ምርጫ መካሄዱን ገልጿል። ከተወሰኑ ምርጫ ጣቢያዎች ውጪ በሁሉም ጣቢያዎች ድምፅ አሰጣጥ ሂደቱ አልቆ ድምፁ ማምሻውን መቆጠሩን ጠቅሷል። አጠቃላይ ጊዜያዊ ውጤትም በአምስት ቀናት ውስጥ ይገለጣል ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አርባ ምንጭ።
አመሰግናለሁ ዮናታን። ክብራትና ኮሮና አድማጮች፣ በተከታዩ ዘገባ ደግሞ ወደ መቀሌ እንሻገራለን። በትግራይ ክልል ተቋርጦ የነበረው የባንክ አገልግሎት ዛሬ በ31 ቅርንጫፎች መጀመሩን የኢትዮጵያ ንግድ ባንክ አስታወቀ። አንዳንድ የመቀሌ ከተማ የባንኩ ደንበኞች ከአንድ አመት ከስምንት ወራት በኋላ አገልግሎት ማግኘታቸው እንዳስደሰታቸው ተናግረዋል። ሙልጌታ አጽብሃ ተከታዩን አድርሶናል።
በመቀለ ከተማ በሚገኝ የኢትዮጵያ ንግድ ባንክ ውስጥ ከአንድ ዓመት ከስምንት ወራት በኋላ የቆጠቡት ብር ዛሬ ጥር 30/2015 ዓ.ም ሲያወጡ ያገኘኋቸው መልአከ ምሕረት ሐረጎት አሸብር ባደራ ያስቀመጥነው ገንዘብ ተዘግቶ መቆየቱ ትክክል አልነበረም ብለው በዛሬው ዕለት አገልግሎት ማግኘት በመጀመራቸው ግን ደስተኛ ነኝ ሲሉ ገልጸዋል።
በጥሜት በችግር ነው የነበር ነው እንዲያው በሽታ ታመው ልጆቻችን ታመው እንዳናሰክም ገንዘብ በማጣታችን ባንክ በማጣቱ ተቸግረን ነው ያለፍ ነው እና ሁለት ዓመት ቁጥሩ ነው ሁለት ዓመት የሚባል እንጂ 20 ዓመት ነው። በእኛ 20 ዓመት አድርጌ ነው የሚቆጥረው። ስለዚህ ችግር ነው ያለፈው። አሁን ግን ሰላም በሰላም የተገኘ ድል አመሰግነዋለሁ። የተወሰነ ህብረተሰቡን ዳው እያየህ ነው ተራይዞ ነው ያለ ለሁለት ዓመት የቆየ ህዝብ ነው ያለው።
የባንክ አገልግሎት ማግኘት የጀመርነው ሰላም በመሆኑ ነውና ይህ ሰላም ተጠናክሮ ሊቀጥል ይገባል ብለዋል። ወይዘሮ አበባ ወልደ ገብርኤል የተባሉ ሌላ የባንኩ ደንበኛ በበኩላቸው
ተጻግምና ሀቦገርና ሀልፍናዮ
ተቸግረን ቢሆንም በወኔ ችግሩ አልፈነዋል። ፈጣሪ ይመስገን ሰዎች ተጎዱብን እንጂ። የትግራይ ህዝብ ቻይ ነው። ረሃብ ችሎ ጥማት ችሎ በሰማይና በምድር የመጣውን ሁሉ ችሎ አሁን እየነጋ ነው። የጠየቅኩትን ብር አሁን አግኝቻለሁ። ፈጣሪ ይመስገን እየነጋልን ነው። ሙሉ ያድርገው ነው ያሉት። መድኃኒት ታደሰ የተባለ ሌላ በባንኩ ያገኘሁት ተገልጋይ በበኩሉም ባንክ ተዘግቶ በመቆየቱ ችግር ውስጥ ነበርን ብሎ በዛሬው ዕለት አገልግሎት በመጀመሩ ግን በሰላሙ ተስፋችን እንዲጨምር አድርጎታል ብሏል።
በዚህ ሁለት ዓመት ከባድ ማህበራዊ ኢኮኖሚያዊ ችግር እንደ ግሌ ደርሶብኛል። ምክንያቱ ባንክ ማለት የኢኮኖሚ አንቀሳቃሽ ዋነኛ አንድ አውድ ነው። ባንክ ከሌለ ምንም መንቀሳቀስ አይችልም። ስለዚህ በዚህ ሁለት ዓመት ባንክ በመዘጋቱ ያለችኝን የቆጠብኳት ብር አውጥቼ መጠቀም ባለመቻሌ ለብዙ ችግር ተዳርጌያለሁ። በሁለቱ አሁን በተካሄዱ የሰላም ስምምነት መሰረት ህብረተሰቡ የባንክ አገልግሎት መጠቀም ጀምረዋል። ስለዚህ ለሰላም የምንገልጽበት ቃል የለም። ሰላም ስላለ ከነበርንበት ችግር ወተናውን በመጠኑም ወደ መደበኛ እንቅስቃሴ እየተመለስ እንገኛለን። ስለዚህ ስለ ሰላም ይሄን ማለት አልችልም። የሰላም ውጤቱ ደግሞ አሁን ባንኩ በመከፈቱ የነበረኝን ብር አውጥቼ መጠቀም በመቻሌ በጣም ደስተኛ ነኝ።
አገልግሎት ያልጀመሩ ባንኮች እንዲጀምሩ እንዲሁም በቀጣይ ሞባይል ባንኪንግና የኤቲኤም አገልግሎቶች እንዲጀመሩ እንጠብቃለን ሲል ተናግሯል። የኢትዮጵያ ንግድ ባንክ የኮርፖሬት ኮሙኒኬሽን ዳይሬክተር አቶ አልሳን አሰፋ ባንኩ በትግራይ ክልል ተከስቶ በነበረ የጸጥታ ችግር ምክንያት ተቋርጦ የነበረ የባንክ አገልግሎት በዛሬው ዕለት በተሟላ መንገድ አስጀምሯል ሲሉ ለአሜሪካ ድምጽ ገልጸዋል።
መቀሌ ዲስትሪክት እና ሽሬ ዲስትሪክት ላይ የኢትዮጵያ ንግድ ባንክ ፉል ፍሌጅ የሆነ ስራ ጀምረናል። እስፔሻሊ መቀሌ ያለው ኢትዮ ቴሌኮም ስራውን የሰራባቸው ባሉ አካባቢ ማለትም ኢንተርኔት እያገናኘ ነው ያለው እና እሱ ያልደረሰበት አካባቢ ካልሆነ በስተቀር ሙሉ በሙሉ ስራ ጀምረናል። ምንም ገደብ የተቀመጠ ነገር የለም። ከዚህ በፊት በሰላሙ ጊዜ የነበረው ከዛሬ ሁለት ዓመት በፊት የነበሩት ነገሮች ሁሉ አሁን ይቀጥላሉ ማለት ነው እና የገንዘብ ገደብ እና ሌሎች ነገሮች የተቀመጡ ምንም ነገሮች የሉም።
እስካሁን 31 የባንኩ ቅርንጫፎች አገልግሎት መስጠት ጀምረዋል ያሉት ዳይሬክተሩ በዛሬው ዕለት ብር የተላከላቸው በአድግራት፣ ውቅሮ፣ ማይጨውና ሌሎች አካባቢዎች የሚገኙ የባንኩ ቅርንጫፎችም አገልግሎት ይጀምራሉ ብለዋል። የኢትዮጵያ ንግድ ባንክ የቴሌ መሰረተ ልማት ጥገና ባልተጠናቀቀባቸው አካባቢዎች ጥገናው ከተጠናቀቀ በኋላ በቅርቡ ሙሉ በሙሉ አገልግሎት ለመስጠት የሚያስችል ቅድመ ዝግጅትም አድርጓል ሲሉ ተናግረዋል። ባንኩ ሁሉም አገልግሎቶች ናቸው በዛሬው ዕለት የጀመረው ያሉት አቶ አልሳን ጥገና የሚያስፈልጋቸው ኤቲኤም ማሽኖች በመጠገን እንዲሁም አዲስ ማሽን በሚያስፈልግበት ቦታም በመላክ ስራችን እንቀጥላለን ብለዋል። የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ሬድዋን ሁሴን በትዊተር ገጻቸው ወደ ትግራይ ክልል 5 ቢሊዮን ብር ለባንኮች መላክ መጀመሩ ጽፈው ነበር። በክልሉ ካሁን በፊት ቀድሞ አገልግሎቱ በከፊል የጀመረው ወጋገን ባንክ ደግሞ አገልግሎቱ በሁሉም የትግራይ አካባቢዎች የተሟላ ስራ መጀመሩ ከባንኩ አመራሮች የተገኘ መረጃ ያሳያል። በትግራይ ክልል እስካሁን አገልግሎት የጀመሩ ባንኮች ወጋገን፣ አንበሳና ንግድ ባንክ ናቸው ተብሏል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
አመሰግናለሁ ሙሉ ጌታን። ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከአገር ውስጥ ዜናዎች ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሸጋገረው። የሮማው ካቶሊካዊት ቤተ ክርስቲያን ርዕሳነ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን ያደረጉትን የሶስት ቀናት ጉብኝት አጠናቀው ከትላንት በስቲያ እሁድ ወደ ሮማ ተመልሰዋል። አቡነ ፍራንሲስ ጉብኝታቸውን ከማጠናቀቃቸው በፊት በጁባ የጆን ጋራንግ መካነ መቃብር 100,000 የሚሆኑ የምዕመናን በተገኙበት ስርዓተ ጸሎት ላይ በሀገሪቱ ሰላም እንዲሰፍን አጥብቀው ተማጽነዋል። ሺላ ፖኒናች ከጁባ ያጠናቀረችው ቆንጂት ታየ እንደሚከተለው ታቀርበዋለች።
ኢየሱስ የልባችሁን ሐዘን የልባችሁን ምኞት በኑሯችሁ የምታልፉበትን ደስታና ፈተና ያውቃል። አንዳች ጨለማ ሲወርሳችሁ እምነታችሁ ሌሊት እንደሚሰማ ዝማሬ ወደ ገነት ከፍ እንደሚያደርጋችሁም እርሱ ያውቃል።
ብፁዕ አቡነ ፍራንሲስ ትናንት እሁድ ጠዋት በደቡብ ሱዳን ዋና ከተማ ጁባ በተካሄደው ስርዓተ ጸሎት ላይ ለምዕመናን ያስተላለፉት መልእክት ነበረ። በዚያው ብፁዕነታቸው የአፍሪካ የሰላም ተማጽኖ ጉዟቸውን አጠናቀዋል። እርቀ ሰላም አብርዱ፣ ፊት ስለደረሱ በደሎች ሁላችሁም ይቅር ተባባሉ ሲሉ አጥብቀው ተማጽነዋል። የደቡብ ሱዳን ሊቀ ጳጳስ አቡነ ስቴፈን ኤሚዮ የርዕሰ ሊቃነ ጳጳሳቱ ጥሪ ሕዝቡ ሊሰማው የሚገባው ወቅታዊ መልእክት ነው ብለዋል።
የሰላም ሂደቱ ዝግ ማለቱ ያሳዝነናል። በጦርነቱ እከሌ ከእከሌ ሳይባል የሰው ሕይወት እየጠፋ ነው። ዝርፊያ፣ መደፈር፣ የምጣኔ ሀብት ቀውስ ወርሶናል። ቁጥር ስፍር የሌለውም ሕዝብ ተፈናቅሏል።
አቡነ ፍራንሲስ አስከትለውም ምዕመኑን በአይነ ጭፍን የብጥብጥ አባዜ ውስጥ መዘፈቅን እምቢ በሉ ሲሉ ተማጽኖ አሰምተዋል።
እናንት የዚች ሀገር አለኝታ ናችሁና እናመሰግናችኋለን። እርግጥ ነው በብጥብጡ የሚደርሰው መጠነ ሰፊ ጉዳት፣ በሰዎች ልብ የሚረጨው መርዝ እየበዛ መሄዱን ስታዩ ሕዝብ በፍትህ መጓደል የተነሳ ለመከራና ለድህነት ሲዳረግ፣ ሁከቱ የጥላቻን መርዝ ሲያባዛው፣ እኔ ምን አቅም አለኝ የምትሉበት ጊዜ መኖሩ እሙን ነው።
ቅዳሜ ዕለት የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳቱ በጁባ የነጻነት አዳራሽ የአገር ውስጥ ተፈናቃዮችን አነጋግረዋል። የምስክርነት ቃል ከሰጧቸው መካከል አንዱ የሆነው የ16 ዓመቱ ጆሴፍ እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት ጀምሮ የጎርፍ መጥለቅለቅ ጎርቶናል ሲል ነግሯቸዋል። ብዙ ሰዎች የቀንድ ከብቶቻቸው ተወስደውባቸዋል። መሪዎቻችንን ሰላምና ብልጽግና ያምጡልን፣ ሀገራችን ዘላቂ ሰላም ይስፈንላት ብለን እየጸለይን ነው ብሏል። ማላካል ውስጥ ከሚገኝ የመጠለያ ጣቢያ የተጓዘው ሌላው ታዳጊ ወጣት ተፈናቃይ ጆንሰን ጁማ አሌክሲ በበኩሉ እንዲህ ሲል ተናግሯል።
We have been also affected by flood since 2020. And so then of the family have been displaced from the...
ሰላም ጥሩ ነገር ነው። ችግር አያስፈልግም። ወደ ቀያችን መመለስ እንድንችል ሰላም እንዲወርድ እንፈልጋለን። እዚህ ኳስ መጫወቻ ቦታ የለም። እኔ ሰላም ሰፍኖ ወደፊት ጥሩ ኑሮ እንድኖር ነው የምመኘው። አሁንም የተባበሩት መንግስታት ድርጅት ምስጋና ይግባውና የደህንነት ጥበቃ ሰጥቶን በሰላም እየኖርን ነን።
የደቡብ ሱዳን የሰላም ሂደት በአስቸኳይ እንዲቀጥል ፍላጎታቸው መሆኑን ርዕሰ ሊቃነ ጳጳሳት ፍራንሲስ አስታውቀዋል።
I want to renew my forceful and heartfelt appeal to end all conflict.
ግጭቱ እንዲያከትም የሰላም ሂደቱ እንዲቀጥልና ህዝቡ ወደ ቀዬው ተመልሶ በክብር እንዲኖር ማጸናለሁ። ይህ ጊዜ የሚሰጥ ጉዳይ አይደለም።
የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን ባደረጉት ጉብኝት የካንተርበሪ ሊቀ ጳጳስ ጀስቲን ዌልቢ እና የስኮትላንዱ ቤተክርስቲያን ቄስ ኤን ግሪንሺልድስ አብረዋቸው ተጉዘዋል። ከደቡብ ሱዳን ህዝብ አብዛኛው የካቶሊክ፣ የአንግሊካን እና የፕሬስቢቴሪያን ክርስትና እምነት ተከታይ መሆኑ የሚታወቅ ነው።
አመሰግናለሁ ቆንጅትን። አድማጮች፣ በተከታዩ ርዕስ ደግሞ ወዲህ ወደ ዋሽንግተን ዲሲ ነው የምንመልሳችሁ። የፕሬዝዳንት ጆ ባይደን ለሁለቱ ምክር ቤቶች የሚሰጠው ሁለተኛው ዓመታዊ ፕሬዝዳንታዊ ንግግራቸው ያለፈውን ዓመት ይመስል ይሆን ወይ ሲሉ፣ ወይስ ፕሬዝዳንቱ አዳዲስ ጉዳዮችን ያነሳሉ በሚል ጥያቄዎችን እያነሱ ነው። የፖለቲካ ተንታኞች በዛሬው ዕለት የሚቀርበውን ፕሬዝዳንቱ ጽፈው ባልጨረሱት ንግግር ላይ ምን ሊሉ ይችላሉ የሚለውን በተመለከተ የየራሳቸውን አስተያየት እየሰጡ ነው። የአሜሪካ ድምጿ አኒታ ፓውል ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርብልናለች።
አዲስ ቃለ መሐላ በፈጸመው ኮንግረስ ፊት ለፊት ቅድሚያ ስለሚሰጧቸው ነገሮች ለመናገር ለፕሬዝዳንት ጆ ባይደን ይሄ ከፍተኛ እድል ነው። ዛሬ ምሽት የሚደረገው የፕሬዝዳንቱ ንግግርን በተመለከተ የዋይት ሀውስ ቃል አቀባይ የሆኑት ካሪን ጂን ፔሪ ከሰሞኑ እስከ መጨረሻው ድረስ ንግግራቸው የሚታረም ነው ሲሉ ያስታወቁ ሲሆን፣ ነገር ግን አንዳንድ ነገሮች በፍጹም እንደማይቀየሩ ጠቁመዋል።
ከዝቅተኛ እስከ መካከለኛና ከዛም በላይ በእርሳቸው አስተዳደር ስር የመጡትን የምጣኔ ሀብት እድገቶች በተመለከተ እንዲሁም ድልድዮች፣ የመንገድ ግንባታና ቱቦች በተመለከተ የተሰሩ ስራዎችን እንዲሁም ባለፉት ሁለት ዓመታት የተላለፉ ታሪካዊ ህጎችንና በዕለት ተዕለት ኑሮ ላይ የዋጋ ቅናሽ እንዲኖር ማድረጋቸውን በተመለከተ ንግግር ያደርጋሉ።
ይሁን እንጂ የታሪክ ተመራማሪው ጀርሚ ሱሪ እነዚህ ንግግሮች ፖለቲካዊ ይደረጋሉ ይላሉ።
ፖለቲካው ለፖሊሲ አስፈላጊ ነገር ነው። ይሄ ደግሞ ፕሬዚደንቱ በየዓመቱ የህዝቡን የመከራከሪያ ነጥቦችና አጀንዳውን ፓርቲያቸውን እንዲሁም ራሳቸውን በሚጠቅም መልኩ የሚያስቀምጡበት ነው። ነገር ግን በፖሊሲ ግቦች ዙሪያ ጫና ይፈጥራሉ ተብሎ ተስፋ ተጥሏል።
ሱሪ ባይደን ዴሞክራሲ በቀኝ ዘመም ጽንፈኞች እየደረሰበት ነው የሚሉትን ስጋት ደግሞ ያነሱታል ብለውም ይጠብቃሉ። በእርግጠኝነት የዩክሬኑ ጦርነትም በአሁኑ ንግግራቸው የሚካተት ይሆናል። ባይደን አስተዳደራቸው በጽንስ ማቋረጥና የመሳሪያ ቁጥጥርን ማሻሻያ የመሳሰሉ ህጎች በተመለከተ አዳዲስ ህጎችን ማውጣት እንደሚሻም አስታውቋል። ነገር ግን አሁን ላይ ፈተና ተጋርጦባቸዋል። የህግ ማሳለፊያ ኃይሉን የያዘው ኮንግረስ አሁን በተቀናቃኞቻቸው ሪፐብሊካን ፓርቲ ስር ነው። ዛሬ ምሽት በሚያደርጉት ንግግርም አዲሱ የምክር ቤት አፈ ጉባኤ ኬቨን ማካርቲ ከፕሬዝዳንቱ ጀርባ የሚቀመጡ ሲሆን፣ ባይደን የአሜሪካውያንን የግብር ገንዘብ ምን ላይ ማዋል ይገባቸዋል በሚለው የተነሳ ሁለቱ አጣብቂኝ ውስጥ ገብተዋል። ኬቨን ከዚህ ቀደም እንዲህ ብለው ነበር።
I've been very clear. The current path we're on, we cannot sustain.
በዚህ ጉዳይ ላይ ግልጽ ሆኖ የቆይቻል። በዚህ በአሁን ባለንበት መንገድ መቀጠል አንችልም። ትክክለኛና ሚዛናዊ በሆነ መንገድ ለመቀጠል መንገዳችንን መቀየር አለብን። እንዴት እዚያ መድረስ እንችላለን የሚለው መወያያችን ይሆናል።
የፖለቲካ ተንታኙ ሱሪ ታዲያ ዛሬ ማታ ባይደን ንግግር ሲያደርጉ ሰዎች የኬቪን ማካርቲን ፊት ለማንበብ ይጥራሉ ይላሉ።
ፊታቸውን ካኮሳተሩ የተለየ ያለመደሰት ወይንም ንዴት ቢጤ በፊታቸው ላይ ከታየ የማይተባበሩና ጽንፈኛ መስሎ ይቀርባሉ። ነገር ግን ከባይደን ጋር በደስታ ስሜት ከተነጋገሩ በፓርቲያቸውና በተወካዮቹ ምክር ቤት ካሉ ፕሬዚደንቱ ላይ እንዲነሱ ከሚያደርጉ አነስተኛ ጽንፈኛ ቀኝ ዘመን ፖለቲከኞች ጋር ኅብረት ይኖራቸዋል።
ይህ የፖለቲካ የፖሊሲና የተለያዩ ባህሪያት ድብልቅ በዛሬው ምሽት የሚጠበቅ ትዕይንት ነው የሚሆነው።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ኤደን ገረመውን ለቀደመው ዘገባው አመስግኜ ወደ ሁለተኛው አጋማሽ ልውሰዳችሁ። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ41 መሆኑን ያመለክታል። ወደዚያው እናምራ። በዚህ ዘገባ ወደ መቀሌ የሚወስደን ሌላ ዝርዝር ነው የምንመለከተው። ወደ ትግራይ የሚወስዱ መንገዶችና ድልድዮች ጥገና ተጠናቋል ይለናል። በሰሜን ኢትዮጵያ ጦርነት ጉዳት የደረሰባቸው ወደ ትግራይ ክልል የሚወስዱ መንገዶችና ድልድዮች የጥገና ስራቸው መጠናቀቁን የኢትዮጵያ መንገዶች አስተዳደር አስታውቋል። በተለያዩ አቅጣጫዎች ወደ ትግራይ የሚወስዱት እነኚህ መንገዶች የትራንስፖርት አገልግሎት ለመስጠት ዝግጁ መደረጋቸውንም ነው በተቋሙ የድልድይና የስትራክቸር ስራዎች ዲሬክተር መሐንዲሱ ጌትነት ዘለቀ ለአሜሪካ ድምፅ የተናገሩት። በሌላ በኩል የትራንስፖርትና ሎጂስቲክ ሚኒስቴር ወደ ትግራይ ክልል በቅርቡ የትራንስፖርት አገልግሎት ለመጀመር ዝግጅት እያደረግኩ ነው ብለዋል። የትራንስፖርትና ሎጂስቲክ ሚኒስትር ዴታ አቶ በርሀ ሐሰን በትግራይ ክልል መሠረታዊ አገልግሎቶችን እያስጀመረ ያለው ብሔራዊ ኮሚቴ ሲፈቅድልን አገልግሎቱን እናስጀምራለን ሲሉ ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ትራንስፖርት ፌዴሬሽን በበኩሉ አገር አቋራጭ የሕዝብ ማመላለሻ ማህበራት ወደ ትግራይ አገልግሎት ለመጀመር ዝግጁ እንዲሆኑ መመሪያ እንዳስተላለፈም አስታውቀዋል። ገብረ ሚካኤል ገብረ መድን ነው ያጠናቀረው።
በሰሜን ኢትዮጵያው ጦርነት ጉዳት የደረሰባቸውና በጎንደር በወሎና በአፋር በኩል ወደ ትግራይ ክልል የሚወስዱ መንገዶችና ድልድዮች ተጠግነው ለትራፊክ ክፍት መደረጋቸውን በኢትዮጵያ መንገዶች አስተዳደር የድልድይና የስትራክቸር ስራዎች ዳይሬክተር ኢንጂነር ጌትነት ዘለቀ ገልጿል።
አክቹዋሊ አምስቱ ከጦርነቱ ጋር በተገናኘ ጉዳት ደርሶባቸው የፈረሱ ነበሩ። ከዚህ ሁለት ቦታ ላይ አሉሃ በዚህ በሰሜን ወሎ እሱ እንደውም ትልቅ ነው፣ 109 ሜትር በላይ ነው። እንደዚሁ ደግሞ ከሚሌ ወደ ጭፍራ የሚወስድ ጨረቲ ወንዝ ላይ፣ ከሰቆጣ ኮረም የሚወስድ ዘራሬ ላይ የፈረሱትን በተገጣጣሚ ድልድይ በመስራት ለትራፊክ ክፍት አድርገናቸዋል። ስለዚህ ወደ ትግራይ የሚያስገቡት ድልድዮች ተጠግነዋል ብለን ለመናገር እንችላለን።
አብዛኞቹ ጥገና የተደረገላቸው ድልድዮች በጦርነቱ ፈርሰው የነበሩ ሲሆን ጎቡ የሚባል ድልድይ ግን ቀድሞ ያልነበረና አሁን እንደ አዲስ የተሰራ መሆኑን ተናግረዋል። ተቋሙ ለድልድዮቹ ጥገና ከ173 ሚሊዮን ብር በላይ ማውጣቱም ታውቋል። በትግራይ ክልል ውስጥ በጦርነቱ የተጎዱ መንገዶችና ድልድዮች ካሉም ጥገና ለማድረግ ተዘጋጅተናል ብለዋል ኃላፊው።
እኛውም መድረስ የቻልነው በዚህኛው በሰሜን ወሎ በኩል እስከ ኮረም ነው። በጎንደር አዋሳኝ ደግሞ እስከ ተከሴ ወንዝ ብሎም እስከ ሽራሮ ድረስ ነው መሄድ የቻልነው። ወደዛ የፈረሱ የሉም ብለን እናስባለን፣ ስላልደረስን ነው። እንግዲህ ወደፊት ጥያቄው እንደመጣ እኛም በአፋጣኝ መልስ የምንሰጥ ይሆናል።
የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ በቅርቡ ወደ ትግራይ የየብስ ትራንስፖርት አገልግሎት ለመጀመር እየተዘጋጀሁ ነው ብለዋል። የትራንስፖርት ዘርፍ ሚኒስትር ዴኤታ አቶ በርኦ ሐሰን ለአሜሪካ ድምፅ ሲናገሩ አገልግሎቱን ለማስጀመር የትግራይ ክልልን አስቸኳይ የመልሶ ማቋቋም ስራዎች ከሚመራው ብሔራዊ ኮሚቴ መመሪያ እየጠበቅን ነው ብለዋል።
ይህንን የሚመለከት ለደራጅ የተቋቋመ ግብረ ኃይል አለ። ከእኛም ቴክኒካል ስታፍ ሰጥተናቸዋል። በስትሪንግ ኮሚቴ በሚያስቀምጡ ዳይሬክሽን መሰረት የምንጀምር ይሆናል ማለት ነው። መሰረተ ልማቱ ላይ ይህንን ስራ ስትጀመር የነበሩት ኮሪደሮች ላይ ቴክ የሚደረጉ ጉዳዮች አሉ። ለረጅም ጊዜ ኢንትረፕት የተደረገ ስለነበረ በውስጥ የራሳችን የዝግጅት የተደረገ ቢሆንም ኦፊሻሌ ግን በሚሰጠን አቅጣጫ መሰረት የምንጀምር ይሆናል።
የተቀመጠ የጊዜ ሰሌዳ ይኖር ይሆን?
ረጅም ጊዜ የሚፈጅ አይመስለኝም። በቅርብ እንጀምራለን።
የትግራይ አስቸኳይ የመልሶ ማቋቋም ስራዎች ኮሚቴ ምክትል ሰብሳቢ አቶ አበበ ገብረ ሕይወት ከሳምንት በፊት ለአሜሪካ ድምፅ በሰጡት ቃለ መጠይቅ የትራንስፖርት አገልግሎቱ የዘገየው በብሔራዊ ኮሚቴው የትራንስፖርትና ሎጂስቲክስ ሚኒስቴር ተወካይ ባለመካተቱ ነው ብለው ነበር። በተመሳሳይ ሀገር አቋራጭ የህዝብ ማመላለሻ ማህበራት ወደ ትግራይ አገልግሎት ለመጀመር ተዘጋጁ መባላቸውን የኢትዮጵያ ትራንስፖርት ፌዴሬሽን ፕሬዚደንት አቶ ብርሃኔ ዘርኡ ተናግረዋል።
ከስቴት ሚኒስትሩ ጋር በአካል ተነጋግረን ሬዲዮን እናጠብቁ ተብለናል። እኛ ያው የእነሱን ምላሽ እየጠበቅን ነው ምንጭ እንደሚሆን። በእኛ በኩል አቶ ኒታይም ሬዲ ነን።
የህዝቡን ችግር ከግምት በማስገባትም የትራንስፖርት ዋጋ ላይ ቅናሽ ለማድረግ ፌዴሬሽኑ መዘጋጀቱን አቶ ብርሃኔ ገልጿል።
ህብረተሰቡን ለመደጎምም ሀሳብ አለን። እዚ አካባቢ ያለውን ህብረተሰብ በተቻለ መጠን የአገልግሎት ክፍያውን በጣም ቱደሚኒመም አድርገን ተጎድተህም ቢሆን ልታገለግለው ይገባል። በጭነቱም በተጠንቀቅ ላይ ነን ማለት ነው። መንግስት እንግዲህ ዲሳይድ ሲያደርግ እኛ ደግሞ ተረባርበን ወደዛ እንገባለን የሚል አመለካከት አለ።
የፌዴራልና የህወሓት የሰላም ስምምነት ትግበራ አስተባባሪ ኮሚቴ አባላት ጥር 26 ቀን 2015 ዓ.ም ለመጀመሪያ ጊዜ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መወያየታቸው ይታወሳል። በውይይታቸውም በሰላም ስምምነቱ መሰረት እስካሁን የተከናወኑ ስራዎችን መገምገማቸውንና በቀሪ ተግባራት ላይም መምከራቸውን የመንግስት መገናኛ ብዙሃን ዘግበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ቅንብር ደግሞ ወደ አውሮፓ የሚመልሰን ነው። ታቸር እንዳልኩት ወደ አውሮፓ ይወስደናል። ታቸር ዝናሙ የካንሰር መድኃኒት ምርምር ባለሙያ ስትሆን በቅርቡም በቤልጅግ መንግስት ለጥናቷ መደገፊያ አግኝታለች። ታቸር በዋናነት ትኩረቷን በሕፃናት የደም ካንሰር ላይ ጥናት በማድረግ መድኃኒት የሚቋቋሙ የካንሰር አይነቶችን ታጠናለች። ከኤደን ገረመው ጋር ስለ ምርምሯ ይዘት እንዲሁም ደግሞ በኢትዮጵያ ስላለው ሕፃናት የካንሰር ሕክምና በተመለከተ ቆይታ አድርገዋል። እነሆ ዝርዝሩን።
በጣም ነው የማመሰግነው ስላገኘሁሽ፣ ደስ ብሎኛል። እስቲ ሙያሽን ማንነትሽን ለተመልካቾቻችን አስተዋውቂልን ከዛን ጀምር።
እሺ፣ ታቸር ዝናቡ እባላለሁ። በሙያ ፋርማሲስት ነኝ። አሁን ደግሞ የዶክትሬት ተማሪ ነኝ። ሁለተኛ ዓመት የዶክትሬት ተማሪ ነኝ። ከህፃናት ካንሰር ጋር የተገናኘ ጥናት እያካሄድኩኝ ነው።
ምናልባት ግን ብዙ ሰዎች ሊጠይቁ የሚችሉት ነገር ስለሆነ እንደ መንደርደሪያም እንዲሆን ታቸር እንዴት ነው የመጣ?
ያ ታቸር እንግዲህ በህፃንነቴ የወጣልኝ ስም ነው እና ቤተሰባችን ውስጥ ቅርብ የሆነ የአባቴ ጓደኛ እንደ ማርጋሬት ታቸር፣ እንደ ጠቅላይ ሚኒስትር ወይ እንግሊዝ ጠቅላይ ሚኒስትር ጠንካራና ጎበዝ ሴት የምትሆኝ ይመስለኛል ይል ነበረ እና ከዛ ጋር በተገናኘ የተሰጠኝ ስም ነው። ከዛም በኋላ አባቴ በእሷ ምሳሌ አድርጎ ይጠራኝ ነበረ። ከእሱ ጋር በተገናኘ ታቸር ተብያለሁ።
መልካም። እሺ፣ እንግዲህ በህፃናት ካንሰር ዙሪያ በተለይም ደግሞ የኪሞ መድኃኒቶችን በሚቋቋሙ ካንሰሮች ዙሪያ ነው የምትሰሪው እና እስኪ ጥቂት ስለ ስራሽ አሁን ስላለሽበት ምርምር ይዘት ንገሪኝ።
እሺ፣ አዎ፣ እንዳልሽው አንቺ እኔ የማጠናው የህፃናት ካንሰር እና ኬሞ መቋቋም ወይም መድኃኒት የሚቋቋሙ ካንሰሮች ላይ ነው የማጠናው። የህፃናት ካንሰር በፓርቲኩላርሊ ደግሞ የህፃናት የደም ካንሰር ላይ ነው ጥናቱ። የደም ካንሰር ህፃናትን የሚያጠቃ የመጀመሪያው የካንሰር አይነት ነው እና ብዙዎቹ የደም ካንሰሮች ህፃናት ላይ የሚፈጠሩት ብዙ ጊዜ በመድኃኒት የመዳን ቻንስ ያላቸው የካንሰር አይነቶች አሉ። ግን ከዛ ውጭ የህፃናት የደም ካንሰር ውስጥ ደግሞ በጣም አደገኛ እና ከመድኃኒታውም በዚህ ሰዓት መድኃኒት የሌላቸው የካንሰር አይነቶች አሉ። ስለዚህ እነዛ ካንሰሮች ላይ ነው ማጠናው። እንዴት እነዛ ካንሰሮች ለመድኃኒት መቋቋም እንዴት እንደሚችሉ እና ደግሞ በካንሰር ህዋሳት ውስጥ ያሉ ሞለኪውሎች እንዴት ካንሰሩን እንደሚያመጡ ላይ የሚያተኩር ጥናት ነው የምሰራው። ሌላው በተጨማሪ ደግሞ እነዚህን ካንሰሮች እንዴት በመድኃኒት በአዳዲስ መድኃኒቶች እንዴት ማከም እንደምንችል የአዲስ መድኃኒት ፍለጋ ላይ ነው የምሰራው ማለት ነው።
ምናልባት እንግዲህ ግልጽ እንዲሆን ያህል ብዙ ጊዜ ካንሰር ሲባል የተለመደው በአዋቂዎች ላይ ነው። ህጻናት እንደሚይዛቸው ራሱ የማያውቁ ብዙ ሰዎች ይኖራሉ እና የህፃናት ካንሰር ከአዋቂዎች ካንሰር በምን ይለያል? እንዴትስ ሊታወቅ ይችላል?
አዎ፣ አንቺ እንዳልሽው በጣም ብዙ በሚዲያ ላይም የምንሰማው ስለ አዋቂዎች ካንሰር ነው። ግን የህፃናት ካንሰር በህፃናት ላይም ይከሰታል። ለምሳሌ እኔ የማጠናው ካንሰር በጣም ህጻናቶችን የሚያጠቃ ነው። ከእድሜያቸው እስከ አንድ ዓመት ድረስ ያሉ ህጻናትን የሚያጠቃው። እንደውም አንዳንዶቹ ከካንሰሩ ጋር አብረው ይወለዳሉ። ስለዚህ ህጻናት ላይም በጣም በኃይለኛ መልኩ የሚያጠቁ ካንሰሮች አሉ። ያንቺን ጥያቄ ለመመለስ ከአዋቂ ካንሰሮች ጋር በጣም ብዙ የሚለያያቸው ነገሮች አሉ። አንደኛ ህጻናት ላይ ብዙ ጊዜ የምናየው የደም ካንሰር፣ የጭንቅላት ካንሰር አይነቶችን ነው። ሁለተኛ ነገር ደግሞ ብዙ ጊዜ በአጠቃላይ ካንሰር መንጫውን ባናቀውም በአዋቂዎች ላይ ያሉ ካንሰሮች ግን ከየኑሮ ዘይቤ ጋር የተገናኙ የመምጫ መንገዶች አሏቸው። ለምሳሌ ሲጋራ ከማጨስ ሊሆን ይችላል፣ መጠጥ ከመጠጣት አብዝቶ ሊሆን ይችላል፣ ወይም ደግሞ አላስፈላጊ ውፍረት ጋር የተገናኙ የካንሰር አይነቶች አሉ። ህፃናት ላይ ግን ምንም አይነት ምክንያቱ አይታወቅም። ብዙ ጊዜ ጄኔቲካል በዘር የሚተላለፍ ሊሆን ይችላል። ከዛ ውጭ ግን ይሄ ነው ተብሎ አመጣጡ አይታወቅም።
በአሁን ሰዓት ያለው የህፃናት የካንሰር ከመድኃኒትም ጋር ሊሆን ይችላል ከህክምናው ጋር ተያይዞ ያለው የምርምር ደረጃ ምን ይመስላል?
እንግዲህ በዓለም አቀፍ ደረጃ እኔ ባለሁበትም ሀገር በአውሮፓም በአሜሪካም ብዙ የካንሰር ጥናቶች ይካሄዳሉ። ብዙ ተቋሞች ስለ ካንሰር ያጠናሉ። ስለዚህ በተለያየ ደረጃ የካንሰር ጥናቶች ይደረጋሉ። የመጀመሪያው ካንሰር እንዴት ሊመጣ ቻለ የሚለውን ከመሰረቱ የማጥናት ስራዎች ይካሄዳሉ። ሌሎች ደግሞ እንዴት መድኃኒት እናገኝላቸዋለን ነው። በድሮ ጊዜ ወይም አሁን የምንጠቀምባቸው የካንሰር መድኃኒቶች ወይም ኬሞቴራፒቲክስ የምንላቸው በአጠቃላይ ሁሉንም ሴሎች ወይም ህዋሳቶችን የሚገሉ ናቸው። ስለዚህ አንዳንድ ጊዜ እንደውም በእነሱ ስንጠቀም ለማከም በሽተኛው በእነሱ ምክንያት ሊሞት ይችላል። ምክንያቱም በጣም ኃይለኛ ስለሆኑ ማለት ነው። አሁን ያሉት ጥናቶች ግን እንደዚህ አይነት መድኃኒቶች ከመጠቀም አንስ የተለየ የካንሰሩን ህዋስ ወይም የካንሰሩን ሴል ብቻ ታርጌት የሚያደርጉ ወይም እሱን ኢላማ ያደረጉ መድኃኒቶች ወደ መፈብረክ ላይ ደረጃ ደርሷል። ስለዚህ እነዚህ አይነት መድኃኒቶች ለታካሚውም የተሻሉ ናቸው ከበፊቱ ኬሞቴራፒቲክስ።
በኢትዮጵያ ያለውን የካንሰር ህክምና አሰጣጥ እና ሁኔታ እንዴት ታየዋለሽ? በተለይም ደግሞ ስለ መድኃኒት አቅርቦትም ደግሞ አያይዘሽ ብታወሪኝ ደስ ይለኛል።
የካንሰር ህክምና በኢትዮጵያ በጣም ብዙ ተግዳሮቶች አሉበት። ለምሳሌ በአጠቃላይ የካንሰር ሬጅስትሪ ኢትዮጵያ ውስጥ የለም እኔ እስከማውቀው ድረስ። እኔ ባለኝ መረጃ የአዲስ አበባ ከተማ ፖፑሌሽን ቤዝድ ካንሰር ሬጅስትሪ እንዳለው አውቃለሁ። ከዛ ውጭ ደግሞ በሆስፒታል ደረጃ አዳማ ሆስፒታል አዳማ ውስጥ እንዳለ አውቃለሁ። ስለዚህ
ምዝገባ ማለት ነው የህሙማን ምዝገባ።
ስለዚህ አገር አቀፍ የካንሰር በሽተኞችን ምዝገባ በጣም አስፈላጊ ነው። ተጨማሪ ደግሞ በጣም ዋናና ወሳኙ የካንሰር መድኃኒት እጥረት ነው። የካንሰር መድኃኒት በኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ብዙ መድኃኒቶች ባለማግኘታቸው በሽተኞች ህይወታቸው ያልፋል። ከዛም በተጨማሪ ወደ ህፃናት ካንሰር ስንመጣ ደግሞ ቅድም መግቢያዬ ላይ እንዳወራሁት የህፃናት ካንሰር ብዙ ፐርሰንት የመዳን አቅም አለው። ግን እነዛ ራሱ መዳን የሚችሉት የህፃናት ካንሰር አይነቶች የተጠቁ የኢትዮጵያ ህፃናት የመዳን ቻንሳቸው በጣም ዝቅተኛ ነው። ምክንያቱም የመድኃኒት እጥረት አለ።
ለህፃናት በተለየ ሁኔታ መደረግ አለባቸው የምትያቸው እንክብካቤዎች ምንድን ናቸው? በተለይም ካንሰር ላለባቸው ህፃናት
በጣም ብዙ እንክብካቤዎች ያስፈልጋሉ። ቅድም እንዳልኩሽ የካንሰር ህፃናት ላይ ካንሰር ለካንሰር የምንሰጣቸው መድኃኒቶች በጣም ኃይለኞች ናቸው። ስለዚህ የሰውነትን የማዳከም ችሎታቸው በጣም ከፍተኛ ነው። ስለዚህ በዚህ ምክንያት በጣም በኢንፌክሽን ይጎዳሉ። ስለዚህ በጣም በንጽህና ነው መያዝ ያለባቸው። ሁለተኛ ነገር ደግሞ የምግብ አሰጣጣችንም የተለየ መሆን አለበት ለእነዚህ ህፃናት። ስለዚህ ብዙ የሚደረጉ ነገሮች አሉ እነሱን ሰፖርት ለማድረግ።
የመድኃኒት ስርጭትን በተመለከተ በተለይ ደግሞ የህፃናት መድኃኒት አቅርቦትን በተመለከተ መደረግ አለባቸው የምትያቸው ነገሮች ምንድን ናቸው?
በአጠቃላይ የመድኃኒት አቅርቦት ችግር በኢትዮጵያ በጣም ከፍተኛ ነው። እንኳን አይደለም የካንሰር መድኃኒቶች አይደሉም፣ በማህበረሰብ ውስጥ በጣም ጥቅም ያላቸው ብዙ ሰዎች የሚጠቀሙባቸው መድኃኒቶች ራሱ አቅርቦት ችግር አለ እና የህፃናትን ካንሰር ደግሞ ትንሽ ለየት የሚያደርገው የህፃናት ካንሰር የተገኘባቸው ታካሚዎች ወዲያው መታከም አለባቸው። በአጭር ጊዜ ውስጥ ጊዜ የሚሰጥ አይደለም። ስለዚህ በዛ ጊዜ ውስጥ ካልታከሙ በጣም አደገኛ ነው። ያው እንደ አይ ቲንክ ይህንን እንደ መንግስት በጣም ብዙ እንቅስቃሴ መደረግ አለበት። አቅራቢዎችን በማበረታታት ሊሆን ይችላል፣ በተለያዩ መንገዶች መድኃኒቶች ወደ አገር ውስጥ እንዲገቡ ብዙ ማበረታቻ መደረግ አለበት ባይኔ። ግን በአጠቃላይ በጣም ችግር አለ የካንሰር መድኃኒት አቅርቦት ላይ።
ኤደንንና እንግዳዋን ታቸርን እናመሰግናለን። አድማጮች፣ ሙሉ ዝግጅቱ የቪዲዮ ቃለ ምልልሳቸው በድረ ገጻችንና በማኅበራዊ ትስስር ገጾቻችን ይገኛል። ሙሉን ታገኛላችሁ። አድማጮች፣ አሁን በተለያየ መንገዶች አማራጮቹን ልታገኙ የሚችሉበትን መንገድ እናስታውሳችሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። አሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
አድማጭ ተመልካቾቻችን፣ የፕሬስ ማስታወቂያ ነበር ያስቀደምነው። አሁን ደግሞ እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክቡራትና ክቡራን አድማጭ ተመልካቾቻችን ለማክሰኞ ምሽት ያሰናዳ ነው በዚህ ላይ አበቃ። ነገ ረቡዕ ምሽት እንገናኛለን። አስተናጋጃችሁ አሉ አከበደ ከአቀናባሪው አብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚህ ተሰናበትን። መልካም ምሽት ተናደሩ።